Thank you, Elder Nielsen.
Elder Nielsen, I'm a second law. Let's have to drink Nagagar. Let's have to drink Makar.
Without safety ropes.
ደህንነትን ከማይጠብቅ ገመድ ካለቀበቶ ወይም ያለ ተራራ መውጫ አቃ ሁለት ወንድሞች የ14 አመቱ ጂሚ እና የ19 አመቱ ጆን በተወለድ ስማቸው ያትክክል አይደለም በተወለድኩበት በደቡብ ዩታ ውስጥ በስኖ ካኒየን መነሻ መናፈሻ ውስጥ የሚገኘውን ተራራ ለመውጣት ሞከሩ በጣም አስቸጋሪ የሆነውን የተራራ መውጣት ትግላቸውን በሚጨርሱበት ተራራው ጫፍ አካባቢ የሚያፈነግጥ ክፈፍ ተራራ ላይ ለመውጣት የሚፈጽሙበትን ትንሽ ሜትሮች እንዳይጨርሱ የሚከለክላቸው ነገር ተመለከቱ። ይህን አልፋው ለመሄድ አልቻሉም፣ ነገር ግን ከዚያም ለመውረድ አልቻሉም። በዚያም ያለ ረዳት ቀርተው ነበር። በጥንቃቄ ወደዚህ እና ወደዚያ ከሄዱ በኋላ ጆን ታናሽ ወንድሙን ወደ ክፈፉ ላይ እንዲወጣ ለመግፋት እግሩን የሚያሳርፍበት ቦታ አገኘ። ነገር ግን ራሱን ወደዚያ ለማውጣት አልቻለም። የእጅ ወይም በእግር የሚያሳርፍበት ቦታ ላይ ለማግኘት በሚጥርበት ጊዜ ጡንቻው መሸምቀቅ ጀመረ። ፍርሃት መጣበት፣ እናም ለሕይወቱም መፍራት ጀመረ። ለብዙ ጊዜ በዚያ ለመቆየት ባለመቻሉ ጆን ያለው ድል መዝለልና የክፈፉ ጫፍ መያዝ ብቻ እንደሆነ ወሰነ። ውጤታማ ከሆነ ታላቅ በሆነው የክንዱ ጥንካሬ ራሱን ወደ ደህንነት ጎትቶ ማውጣት ይችላል። በራሱ ቃላት እንዲህ ሲል ከመዝለሌ በፊት ምንም እንኳን በድንጋይ በተሞላው ተራራ ላይ እንደማይገኝ ባውቅም ወደ እኔ ለመዘርጋት የሚችል የዛፍ ቅርንጫፍ ለመፈለግ እንዲሄድ ጆንን ነገርኩት። ብቻዬን እንዲተወኝ ለማድረግ ነበር እንደ ማታለያ ነገርኩት። መዝለሌ ውጤታማ ካልሆነ ትንሹ ወንድሜ በመውደቅ ስሞት እንዳያየኝ ለማድረግ እችል ነበር። ከሚያየኝ ቦታ እንዲሄድ ትንሽ ጊዜ ከሰጠሁት በኋላ ቤተሰቤ እንደምወዳቸው እንዲያውቁ እና ጂሚ በደህንነት ወደ ቤት እንዲደርስ የመጨረሻ ጸሎቴን አደረግኩ። ከዚያም ዘለልኩኝ። ካለሁበት በኃይል ገፍቼ የዘለልኩበት የክፈፉን ጫፍ እስከ ክርኔ ድረስ ለመንካት ችዬ ነበር። ነገር ግን እጆቼ ክፈፉን ሲመቱ የነካሁት በጠፍጣፋው ድንጋይ ላይ ካለ አሸዋ በስተቀር ምንም ነገር እጆቼ ክፈፉን አልነኩትም። በዚያ ላይ የሚይዘው ምንም ነገር ሳይኖር የተንጠለጠልኩበት ስሜት አስታውሳለሁ። ምንም ጫፍ፣ ምንም ከፍ ያለ ድንጋይ፣ ምንም የሚያዝ ነገር አልነበረም። ጣቶቼ ቀስ በቀስ በአሸዋ ላይ ሲንሸራተቱ ተሰማኝ። ሕይወቴ እንዳለቀም አወቅኩኝ። ነገር ግን በድንገት በበጋ እንደነበር መብረቅ አይነት ሁለት እጆቼ በተራራው ጫፍ ላይ በአንድ ቦታ መጥተው ከመጠናቸው በላይ በሆነ ጥንካሬና ውሳኔ እጆቼን ያዟቸው። ታማኙ ትንሽ ወንድሜ የውሸት ዛፍ ቅርንጫፍን ለመፈለግ አልሄደም። ምን ለማድረግ ዓላማ እንዳለኝ በመገመት ካለበት አልተነቃነቀም ነበር። በጸጥታ ሳይተነፍስም ለመዝለል እንደምሞክር ሞኝ እንደሆንኩኝ በማወቅ ይጠብቅ ነበር። ስዘል ያዘኝ፣ እናም እንድወድቅ አልፈቀደም። እነዚያ ጠንካራ የወንድም ክንዶች ያለ እርዳታ በመውደቅ ሞትበት በነበርኩበት ላይ ተንጠልጥዬ ባለሁበት በዚያ ቀን ሕይወቴን አዳነኝ።
My beloved brothers and sisters.
ወንድሞቼ ወንድሞቼና እህቶቼ
Today is Easter Sunday.
ዛሬ የፋሲካ ሰንበት ነው። ምንም እንኳን ሁልጊዜ ማስተዋስ ቢገባንም በየሳምንቱ የቅዱስ ቁርባን ጸሎታችን እንደምናስተውስ ቃል እንገባለን። ይህም ከምንወድቅበት እና ከወዳቂነታችን ከሐዘኖቻችንና ከኃጢአቶቻችን በወንድማዊ እጆች እና ክንዶች ከሞት ያዳነንን በልዩ የምናስታውስበት ከዓመቱ ቀናት ሁሉ በላይ የተቀደሰ ቀን ነው።
Against the background of this story reported to me by John's and Jimmy's family.
ይህን በጆንና በጂሚ ቤተሰብ የተነገረውን ታሪክ በመቀጠልም ለኢየሱስ ክርስቶስ የኃጢአት ክፍያና ትንሣኤ ምስጋናዬን አቀርባለሁ። እናም ወደዚህ የመሩት በእግዚአብሔር መለኮታዊ ዕቅድ ውስጥ ላሉት ድርጊቶችና ኢየሱስ ክርስቶስንም ፍቅር ትርጉም ለሚሰጡትም ምስጋናን አቀርባለሁ። ዓለማዊ አስተያየትን በሚያፈቅሩ በህብረተሰቦቻችን ውስጥ ስለ አዳምና ሔዋን እና ወደ ሟችነት ስለ ወደቁበት እድል መናገር እንደ ተቀባይነት ያለው ፋሽን አይደለም። ይህም ቢሆን የክርስቶስ የኃጢአት ክፍያ እና ትንሣኤ በሙሉ ለመረዳት እና የተወለደበትን እና የሕይወቱን ልዩ ዓላማ በብቁ ምስጋና ለማግኘት አለመቻላችን እውነት ነው። በሌላም አባባል ውድቀት ካለው ውጤት ጋር ከኤደን የወደቁ አዳምና ሔዋን እንደነበሩ ያለመረዳት ገናን ወይም ፋሲካን በእውነት ለማክበር ምንም መንገድ የለም። ከዚያ በፊት በዚች ምድር ምን እንደነበር አላውቅም። ነገር ግን እነዚህ ሁለት ሰዎች በእግዚአብሔር መለኮታዊ እጅ እንደተፈጠሩ የሰው ሞት ወይም የወደፊት ቤተሰብ ካልነበረበት በገነት ሁኔታ በብቻቸው እንደኖሩ እናም በምርጫዎች ምክንያት የእግዚአብሔርን ትእዛዛት በመተላለፍ የአትክልት ስፍራን ለቀው እንደሄዱ ቢያደርጋቸውም ከሥጋዊ ሞት በፊት ልጆች ለመውለድ እንዲችሉ ያስችላቸው እንደነበር አውቀዋል። ለሁኔታቸው ተጨማሪ ሐዘንና ረቂቅ በመስጠት የተላለፉበት መንፈሳዊ ውጤትም ነበረው። ከእግዚአብሔር ፊት ለዘላለም ወጥተው ነበር። በዚያ በወደቀ ዓለም ውስጥ ስለተወለድንና እኛ የእግዚአብሔርን ሕግጋት ስለምንተላለፍ አዳምና ሔዋን እንደነበራቸው ቅጣት እኛም ተጋልጠን ነበር። ምን አይነት አስጨናቂ ሁኔታ ነው! ወደ መጨረሻ ሞት እየወደቁ ወደ ዘላለም ሐዘን እየወረዱ ያሉ በሰው ዘር ውስጥ የሚገኙ እያንዳንዱ ወንድ፣ ሴትና ልጅ በሙሉ የሚያድናቸው ሳይኖር እየወደቁ ነበር። ሕይወት እንዲሆን የተመደበ ነበረን? ይህ የሰው ዘር ሕይወት አጋጣሚ ታላቅ መጨረሻ ነውን? እኛም እያንዳንዳችን የምንደገፍበትን እየፈለገን የምንይዘውን ነገር ስንፈልግ እኛን ከሚይዝ ከማግኘት ከጣታችን ስር ከሚንሸራተት አሸዋ በስተቀር ምንም የሚያድነን ሳናገኝ በቀዝቃዛ ሸለቆ ላይ ምንም ሐሳብ በሌለው ሁለንተና ውስጥ ተንጠልጥለን እንገኛለን። በሕይወት ያለን ዓላማ ትርጉም የሌለው ሕይወት ወደምንችለው ለመዝለል የምንሞክርበት ለተመደበልን 70 ዓመት ለመኖር ከዚያም ለመውደቅ እናም ለዘላለም በመውደቅ ለመቀጠል ብቻ ነውን? የነዛ ጥያቄዎች መልሱ ግልጽና ለዘላለም አይደለም የሚል ነው። ከጥንትና ከዚህ ዘመን ነቢያት ጋር ሁሉም ነገሮች የተደረጉት ሁሉን ነገሮች በሚያውቀው ጥበብ በኩል እንደሆነ መሰክራለሁ። ስለዚህ እነዚያ የመጀመሪያ ወላጆች ከገነት ከወጡ ጊዜ ጀምሮ የሁሉም አባት እግዚአብሔር የአዳምና የሔዋን ውሳኔ አስቀድሞ በማወቅ የወደቁበት ውጤት ለዘላለም ደስታ የታቀደበት እንደሆነ ለእነርሱ እናም እስከ እኛ ዘመን ድረስም እንዲያውጁላቸው የሰማይ መላእክትን ላከላቸው። በዘመንም መካከል ለአዳም ኃጢአት ለመክፈል የሚመጣ አዳኝ እንዲሁም የእግዚአብሔር ልጅን ሐዋርያው ጳውሎስ እንደ ጠራውም ሌላ አዳምን መስጠቱ የመለኮታዊ ዓላማው ክፍል ነው። ያም የኃጢአት ክፍያ በሥጋዊ ሞት ላይ ፍጹም ድል ያገኛል። ይህም በዓለም ላይ ላሉ ወይም ለተወለዱ ሰዎች በሙሉ ምንም ቅድመ ሁኔታ የማያስፈልገው ከሞት የመነሳት ዕድል ይሰጣል። በምሕረትም ከአዳም እስከ ዓለም መጨረሻ ድረስ ንስሐ በመግባትና ለመለኮታዊ ትእዛዛት ታዛዥ በመሆን ቅድመ ሁኔታዎች ለሁሉም ለግል ኃጢአቶቻቸው ምሕረትን ይሰጣል። እንደ ተሾሙ አንዱ ምስክር በዚህ ፋሲካ ጠዋት የናዝሬቱ ኢየሱስ የዓለም አዳኝ፣ ያ የመጨረሻው አዳም፣ የእምነታችን ጸሐፊና ፈጻሚ፣ የዘላለም ሕይወት አልፋና ኦሜጋ እንደሆነ አውጃለሁ። ጳውሎስ እንዳወጀው ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞም ሕያዋን ይሆናሉና። እናም ደግሞ የአባቶች አለቃ ነቢዩ ሊሃይ እንዳለው ሰዎች እንዲኖሩ አዳም ወደቀ። እናም መሲሁ የሰው ልጆችን ከውድቀት ለማዳን በፍጻሜው ቀን ይመጣል። ከሁሉም በላይ ስለ ኢየሱስ ክርስቶስ የኃጢአት ክፍያ ባስተማረበት በሁሉ ቀን ስብከት ውስጥ በሁለት ቀን ስብከት ውስጥ የመጽሐፈ ሞርሞን ነቢያት ያዕቆብ በግልጽ እንዳስተማረው በመተላለፍ የተነሳ ደግሞ ትንሣኤ ይመጣል ዘንድ አስፈልጓል ብሏል። ስለዚህ ዛሬ ባጋጠሙን ውድቀቶች፣ በምናውቃቸው በእያንዳንዱ ሐዘኖች፣ ተስፋ ባስቆጠሩን በማንኛውም ባጋጠሙን በማንኛውም ፍርሃቶች ላይ በሙሉ ያለውን ድል እንዲሁም ከሞት የምንነሳበት ለኃጢአቶቻችን ምሕረት ስጦታ እናከብራለን። ያም ድል ለእያንዳንዳችን የሚገኘው ከ2000 ዓመታት በፊት በዚህ ሳምንት በኢየሩሳሌም በነበረው ድርጊት ምክንያት ነው። በጌቴሰማኒ የአትክልት ስፍራ ከነበረው የመንፈስ ስቃይ ጀምሮ በካልቫሪ መስቀል በመቀጠል እና ለእርሱ በተመደቡ መቃብር ውስጥ በሚያስደንቀው የሰንበት ጠዋት ላይ የተፈጸመውን ኃጢአት የሌለው ንጹሕ እና ቅዱስ ሰው እንዲሁም እርሱ የእግዚአብሔር ልጅ ማንም የሞተ ሰው አድርጎት የማያውቀውን ወደፊትም የማያደርገውን የማይደረግ ነገርን አደረገ። በራሱ ኃይል መንፈሱ እንደገና ከሰውነቱ በምንም እንዳትለያይ ከሞት ተነሳ። ቅዱሳት መጻሕፍት በራሱ ፈቃድ የታሰረበትን የመቀበሪያ ጨርቁን አውልቆ በፊቱ ላይ ተደርጎ የነበረውን የመቃብር ጨርቅ በጥንቃቄ ለብቻው አንድ ስፍራ ጠምጥሞ አስቀመጠ። የመጀመሪያው ፋሲካ በቅደም ተከተል የኃጢአት ክፍያ፣ ከዛም ትንሣኤ። ኢየሱስ ይህን በማድረግ ካጋጠማቸው ጋር ይህም ከሁሉም በላይ አስፈላጊ የሆኑ ጊዜዎችን ለጋስ መስዋዕትን አሰቃቂ ህመም በዓለም ታሪክ ውስጥ ተደርጎ ከማይታወቀው የመለኮታዊ ፍቅር የሚያሳየውን ውጤትን አንድ ላይ የሚያጣምር ነው። ኢየሱስ ክርስቶስ የተሰቃየው የሞተው እናም ከሞት የተነሳው እንደ በጋ ቀን መብረቅ ስንወድቅ እኛን ከፍ ለማድረግ ለእርሱ ባለን ታማኝነት እና በታዛዥነታችን ምክንያት ወደ ዘላለም ሕይወት እኛን ከፍ ለማድረግ ነው። በዚህ ፋሲካ ምንም እንኳን በቆሰለ እግሩ ቢቆምም በዚህ ፋሲካ እርሱንና ኢየሱስ አሁንም ድረስ በሞት ላይ ድል እንዲኖረው እርሱን ለእኛ የሰጠውን አብን አመሰግናለሁ። በዚህ ፋሲካ የተቸነከሩ የእጅ መዳፍ የዘረጋ ቢሆንም ኢየሱስ መጨረሻ የሌለው ጸጋ ለእኛ እንዲዘረጋ ለእኛ ለሰጠው አብ ምስጋና አቀርባለሁ። በዚህ ፋሲካ እርሱንና በላብ በቆሸሸው የአትክልት ስፍራ ምስማር በተሰካበት መስቀል እናም በግርማዊ መቃብር ፊት ይህን ለመሰመር እንድንችል እርሱን ለሰጠን አብ ምስጋና አቀርባለሁ። እንዴት ታላቅ! እንዴት ግርማዊ! እንዴት ፍጹም የቤዛነት ታላቅ ንድፍ ነው የሚለውን መዝሙር
in harmony divine in the sacred name
በቅዱሱ በኢየሱስ ክርስቶስ በትንሣኤ በተነሳው በኢየሱስ ክርስቶስ ስም አሜን።